ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጤና ስጠልን። ሰላም እንደምን አመሻችሁ። የሰኞ ሐምሌ 6 ቀን 2007 ዓ.ም መሰናዷችንን ይዘን ቀርበናል። አስተናጋጆቻችሁ አሉላ ከበደና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት በሦስተኛው የገንዘብ ለልማት ጉባኤ የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን በዛሬ ዕለት ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጋር የጎንዮሽ ውይይት አካሄዱ።
With your adoption of the Addis Ababa Action Agenda, you are taking a crucial step forward toward sustainable development.
የአዲስ አበባ የተግባር አጀንዳ በማጽደቅ ዘላቂነት ወዳለው ልማት ለመግባት በመናደርገው
በደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ስጋት ማንዣበቡን አንድ የረድኤት ድርጅት አሳሰበ።
የዩጋንዳ ዋና ተቃዋሚ ፓርቲ መሪ ኪዛ ቤሲጄ ምንም እንኳ የስራ ዛቻ ቢደርስባቸውም የምረጡኝ ዘመቻቸውን ነገ ማክሰኞ እንደሚጀምሩ አስታወቁ።
በሁለተኛው አጋማሽ ስፖርት፣ ጤናና አፍሪካ ነክ ርዕሶች ተካተዋል። ለሁሉም እስከ 4 ሰዓት አብራችሁ እንድታመሹ እየጋበዝን አሁን የምሽቱን የዓለም ዜና እናሰማችሁ። ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት የተካሄደው ድርድር ግሪክ ያለባትን ቁልል ዕዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት ይሆናል። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ዛሬ በብራስልስ ይፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዎንታ ለተጎናጸፈ ስምምነት በቅቷል። ግሪክ ክፉኛ የሚያስፈልጋትንና የጠየቀችውን የ100 ቢሊዮን ዶላር ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ የለውጥ እርምጃዎችን ተግባራዊ ለማድረግ ነው የተስማማችው። አንድ የፈረንሳይ ዜና ወኪል ስማቸውን ያልተገለጠ ምንጭ ዋቢ አድርጎ የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ መርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ሲል ዘግቧል። ቀደም ብሎ የወጡ የዜና ዘገባዎች የዓለሙ ገንዘብ ድርጅት አይኤምኤፍ የሚገባበት ግሪክን ከተዘፈቀችበት ዕዳ የሚያስወጣ ስምምነት፣ አቴንስ በበኩሏ 56 ቢሊዮን ዶላር ግምት ያለው የመንግስት ንብረት ወደ ግል ይዞታ ማዛወርን ይጠይቃል ብለዋል።
በዚህ በግሪክ ዜና ዙሪያ ሰለሞን ክፍሌ ተጨማሪ ዜና አለው።
በግሪክና ሌሎቹ 18ቱ የዩሮ ተጠቃሚ አባላት መካከል የተደረሰው ስምምነት በማንኛውም አይነት መስፈርት ያበቃለት ስምምነት ይመስላል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ አሁን ማድረግ ያለባቸው የሀገሪቱ ምክር ቤት ረቡዕ ዕለት አዲሱን የለውጥ እርምጃ እንዲያጸድቅላቸው መጠየቅ ብቻ ነው። ጀርመንን ጨምሮ በርካታ የዩሮ ተጠቃሚ አባል ሀገሮችም ለአቴንስ በሚሰጠው አዲሱ እርዳታ ገና ድርድሮችን መጀመር የሚያስችላቸውን ፍቃድ ከምክር ቤቶቻቸው ማግኘት ይኖርባቸዋል። የአውሮፓ ኅብረቱ ፕሬዚደንት ዶናልድ ታስክ ግን ዛሬ በተደረሰው ስምምነት መደሰታቸውን ገልጸዋል።
The decision gives Greece a chance to get back on track with the support of European Parliament.
ውሳኔው ለግሪክ ዕድል ይሰጣል። ያም በአውሮፓ ፓርላማዎች ድጋፍ ወደ ትክክለኛው ጎዳና ይመልሳታል። ውሳኔው በተጨማሪም አሉታዊ ውጤት በማህበራዊ ኢኮኖሚያዊና ፖለቲካዊ ሁኔታዎች ላይ ሊያስከትል የሚችለውን ጥፋት አስወግዷል ነበር ያሉት ዶናልድ ታስክ። የጀርመን ቻንስለር አንገላ መርከል ሲናገሩ ደግሞ የግሪክ ፓርላማ የቀረቡለትን ጥያቄዎች ካጸደቀ በኋላ የጀርመን ሕግ አርቃቂዎች ይደግፉት ዘንድ በሙሉ ልብ እጠይቃለሁ ብለዋል። ተግባራዊ ከሆኑ በርካታ ድጋፎችን ልታገኝና ግሪክ ወደ እድገትና ብልጽግና ልትመለስ ትችላለች። ያ ጎዳና ግን ረጅምና በጣም አስቸጋሪ ይሆናል ነበር ያሉት ሚስ መርክል። የግሪኩ ጠቅላይ ሚኒስትር ግን በቀጣይ ሳምንታት ከፓርላማቸው ለለውጡ ጥሪ ድጋፍ ለማግኘት እንደሚከብዳቸው ይገመታል። አዲሱ ግዙፍ የዋስትና ገንዘብ በሦስት ዓመታት 95 ቢሊዮን ዶላር ነው። ዛሬ ግሪክ ከስምምነት ባትደርስ ኖሮ ውጤቱ ዕዳ መከናነብና ምናልባትም ከዩሮ ተጠቃሚ አባልነት መውጣት ሊሆን ይችል ነበር ተብሏል።
የዩናይትድ ስቴትስ እና ኢራንን ጨምሮ የስድስቱ ሀገሮች ባካሄዱት በዛሬው ዕለት በኢራን የኒውክሌር ቅመማ ፕሮግራም ዙሪያ በቪየና ሲካሄድ በቆየው ድርድር የደረሱበትን የስምምነት ይፋ ያደርጋሉ ተብሎ እየተጠበቀ ነው። ላለፉት 18 ወራት ያካሄዱት ድርድር ሊጠናቀቅ መቃረቡም ተዘግቧል። ቀደም ሲል ከተባለው ስምምነት ላይ ይደረሳል የሚለውን ተስፋቸውን የገለጡት የኢራኑ ምክትል የውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውና የመጨረሻው ስምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል መግባት ግን የማይችሉ መሆናቸውን ነበር የተናገሩት። ይህ በእንዲህ እንዳለ ለተጨማሪ ድርድር ሌላ ቀነ ቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን የውጭ ጉዳይ ሚኒስትር ባለስልጣን መናገራቸው ተገልጧል። ዛሬ ከአዎንታዊ የመጨረሻ ቃል ላይ ለመድረስ ሁሉም ከፍተኛ ጥረት እያደረገ ነው፣ ይሁንና ወሳኙ የፖለቲካ ፈቃደኝነት ነው ሲሉ ነበር ባለስልጣኑ አሊዘራ ሚሩ ዩሱፊ በትዊተር በላኩት መልእክታቸው ሀሳባቸውን ያስተጋቡት። ቅድመ ሁኔታዎች የተቀመጡት ከተሻለ ስምምነት ላይ ለመድረስ መሆኑን የተናገሩት የቻይና የውጭ ጉዳይ ሚኒስትር ዋንጊ በበኩላቸው ድርድሩ ከዚህ ወዲያ ሊጓተት አይችልም፣ አይገባምም ብለን እናምናለን ሲሉ አጽንኦት ሰጥተው አመልክተዋል። የሁለቱ ወገን ተደራዳሪዎች የመጨረሻውን ስምምነት ሰነድ አጠናቀው ለዛሬ ለማድረስ ተቃርበዋል ሲሉ ዲፕሎማቶች በትላንትናው ዕለት ፍንጭ መስጠታቸውም ይታወሳል። የዛሬው የስምምነቱ መጨረሻ ቀነ ገደብ ተደራዳሪዎች ከፍጻሜው ስምምነት ላይ ለመድረስ በራሳቸው ላይ በተከታታይ ከጣሏቸው ቀነ ገደቦች የቅርቡ ነው።
በኢራን በስለላ ወንጀል ተከሶ በእስር የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ራዛያን የፍርድ ሂደት በዛሬው ዕለት ለሶስተኛ ጊዜ በዝግ ችሎት ታይቷል። የኢራን መንግስት የመገናኛ ብዙሃን እንደዘገቡት የ39 ዓመቱ ራዛያን በቴህራን አቤታዊ ፍርድ ቤት የቀረበበት ክስ ምስጢራዊ መረጃዎችን ለጠላት ሀገሮች ማቀበል የሚል ነው። ከነዚህም መካከል ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፏል፣ ይህም የኢራንን ብሔራዊ ደህንነት ይጻረራል የሚል ነው። ረዛያን እነዚህን ክሶች አጥብቆ ያስተባብላል። ረዛያንና ኢራናዊቷ ጋዜጠኛ ባለቤቱ የጋኔ ሳለሂ ከአንድ ዓመት በፊት በኢራን የደህንነት ሰራተኞች በቁጥጥር ስር መዋላቸው ይታወሳል። ባለቤቱም እንደዚሁ ክስ ተመስርቶባታል። ረዛያን ጥምር ዜግነት ያለው ሲሆን አሜሪካዊና ኢራናዊ ነው። ረዛያን እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ.ም በኦባማ አስተዳደር ውስጥ ተቀጥሮ ለመስራት አመልክቶ ሳይቀጠር መቅረቱን የዋሽንግተን ፖስት ዋና አዘጋጅ ማርቲን ባረን አመልክተዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢራቅ መንግስት ምዕራባዊ አንባር ግዛትን ራሱን እስላማዊ መንግስት ብሎ ከሚጠራው ጽንፈኛ ቡድን ተዋጊዎች ለማስለቀቅ ወታደራዊ ዘመቻ እንደሚያካሄድ ዛሬ አስታወቀ። አይሲል የራማዲና ፋሉጃ ከተሞችን ጨምሮ ሰፊ የኢራቅ መሬት መቆጣጠሩ ይታወቃል። በዛሬው ዕለት በኢራቅ ቴሌቪዥን የታወጀው የኢራቅ መንግስት ዘመቻ የአገሪቱን መከላከያ ኃይልና የሺያትና ሱኒ ተዋጊዎችን ያካተተ እንደሚሆንም ተዘግቧል። የኢራቅ መንግስት በአይሲል ላይ የሚያደርገውን ዘመቻ በአንባር ክፍለ ግዛት ላይ ያነጣጠረው በግንቦት ወር ታጣቂዎቹ የራማዲን ከተማን ከተቆጣጠሩ በኋላ በኢራቅ ሰራዊት ላይ ብቃት ዙሪያ ትችቶች በመበራከታቸው የተነሳ ነው። ራማዲ ከኢራቅ መዲና ባግዳድ 125 ኪሎ ሜትር ርቀት ላይ የምትገኝ ስትሆን በቅርብ ጊዜያት በባግዳድ ተከታታይ ፍንዳታዎች የዜጎችን ሕይወት ሲቀጥፉም ታይተዋል። በትላንትናው ዕለት ተከታትለው በተከሰቱ ፍንዳታዎች ከ29 የሚበልጡ ሰዎች ሲሞቱ ከ80 በላይ መቁሰላቸው ተዘግበዋል። ለእነዚህ ጥቃቶች እስካሁን ኃላፊነት የወሰደ ቡድን ባይገኝም ተመሳሳይ ጥቃቶችን በማከናወን ወይም በማድረስ አይሲል ይወነጀላል። የቻይና መንግስት ባለፈው ዓመት ከነበረው የገበያ ዋጋ በሁለት ሶስተኛ መውደቁን ዛሬ አስታወቀ። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። The Voice of America.
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው የምናስተናግዳችሁ። ሄኖክ ሰማእግዜርና
አሉላ ከበደነን እስከ 4 ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጫጭሩ እናስተዋውቅ።
ሶስተኛው ገንዘብ ለልማት ጉባኤ በአዲስ አበባ ሲካሄድ ድህነትን በመቀነስ ላይ ያተኮሩ ውይይቶች ተካሂደዋል። ዝርዝሩ እናቀርባለን።
ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ወረርሽኝ ስጋት ማንዣበቡን ኦክስፋም አሳሰበ።
የዩጋንዳ ዋና ተቃዋሚ ፓርቲ መሪ ኪዛ ቤሲጄ የእስራት ዛቻ ቢደርስባቸውም የምረጡኝ ዘመቻቸውን ነገ ማክሰኞ እንደሚጀምሩ አስታውቀዋል። ለትንተና የያዝናቸው ርዕሶች ናቸው።
በሁለተኛው አጋማሽ ስርጭታችን ታዲያ ጤናና አፍሪካ ነክ ርዕሶች እንዲሁም ቀዳሚው ስፖርት ተካተዋል። ለሁሉም እስከ 4 ሰዓት አብራችሁን እንድታመሹ እየጋበዝን የዕለቱን አብይ ርዕስ እናስቀድም።
በማደግ ላይ ያሉ ሀገሮች በ15 ዓመታት ጊዜ ውስጥ ካሉበት የድህነት ኑሮ ለመውጣት ጠንካራ እቅዶችና ብርቱ ፍላጎት እንዳላቸው የኢትዮጵያው ጠቅላይ ሚኒስትር ገለጹ። ሶስተኛው የገንዘብ ለልማት ጉባኤ ለመካፈል ወደ ኢትዮጵያ ያመሩት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በተሳታፊዎቹ ይጸድቃል ተብሎ የሚጠበቀው የአዲስ አበባ የተግባር አጀንዳ በሚቀጥሉት ዓመታት የተቀመጡ የልማት መርሃ ግብሮችን ለመተግበር በትክክለኛው ጎዳና ያስገባናል ብለዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ድርሶናል።
አዲስ አበባ በሚገኘው በተባበሩት መንግስታት የስብሰባ ማዕከል ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ ዛሬ ረፋዱ ላይ ሲከፈት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ባደረጉት ንግግር ከ2015 በኋላ ተግባራዊ ይደረጋል ተብሎ የታቀደው የቀጣይ ልማት አጀንዳን በተመለከተ አንዳንዶች ከአቅም በላይ የሆነ እቅድ ነው የሚሉትን እንደማይቀበሉ ገልጸዋል። በእሳቸው አባባል ይህ አጀንዳ ወይንም እቅድ በሽግግር ላይ ለምትገኘው ዓለማችን ትክክለኛው ነው። በታሪክ ለመጀመሪያ ጊዜ ድህነትን እስከ መጨረሻው ከዓለም ገጽ ለማጥፋት የሚችል አቅም ላካበተው ዓለም ትክክለኛው አጀንዳ ይሄ ነው ያሉት አቶ ኃይለማርያም አዳጊ አገሮች የሚባሉትም ከአስከፊ ድህነት ለመውጣት ያላቸውን ቁርጠኝነት አስረግጠው ተናግረዋል።
Make no mistake, today's least developed countries firmly intend to have graduated out of this status.
የዛሬዎቹ አዳጊ አገሮች በ2030 ዓመተ ምህረት በሚያበቃው ዘላቂ የልማት ግቦችን ተግባራዊ የማድረጊያ ጊዜ ውስጥ ከዚህ የድህነት ሁኔታ እንደሚወጡ ቁርጠኛ እድል እንዳላቸው አትጠራጠሩ። ራሳችንን መቻል እንፈልጋለን። ልማታችንን በራሳችን ገንዘብ ማካሄድ እንፈልጋለን። ከዚህ የድህነት አናኗርም ለመውጣት እንፈልጋለን። ይህን በአእምሮ ይዤ ነው የጉባኤ የበለጸጉ አገሮች ቢያንስ ኦፊሴላዊ ድጋፍን 50% አዳጊ ሀገሮችን በማገዝ ላይ እንዲያውሉት መንገድ ይፈልጋል የሚል ተስፋ አለኝም ብለው እነዚህ የበለጸጉ አገሮች ከብሔራዊ ገቢያቸው ቢያንስ 2% የሚሆነውን ለአዳጊ ሀገሮች ለመለገስ የገቡትንም ቃል ተግባራዊ እንዲያደርጉ እንጠብቃለን።
የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን ባደረጉት ንግግር የእነዚህ አዳጊ ሀገሮች ከዚህ ድህነት ለመውጣት የሚያደርጉት ጥረት በበለጸገው የዓለም ክፍልም መደገፍ እንዳለበት ያስገነዝባሉ። ለቀጣይ ወይም ለዘላቂ ልማት የሚያስፈልገው የገንዘብ መጠን ከፍተኛ መሆኑን ያወሱት ባንኪሙን ይህን ፈተና ግን መወጣት ይቻላል ይሉና የአዲስ አበባውን የተግባር አጀንዳ በማጽደቅ ወደ ዘላቂ ልማት ለመሸጋገር ከፍተኛ እርምጃ እንደሚወሰድ ገልጸዋል።
This conference is a starting point for a new era of cooperation and global.
ይህ ጉባኤ የትብብር ዘመንና ዓለም አቀፋዊ መደጋገፍ የሚጀምር ነጥብ ነው። የአዲስ አበባን የተግባር አጀንዳ በማጽደቅ ዘላቂነት ወዳለው ልማት ለመግባት የምናደርገው ጉዞ ወሳኝ እርምጃ እየወሰድን ነው። አጀንዳው በጣም ሰፊ የሆነ ፋይናንስን የማሰባሰብ ማዕቀፍ ያቀርባል። የድህረ 2015 የልማት አጀንዳ ተግባራዊ ለማድረግ በትክክለኛ ጎዳና ያስገባናል። እናም ዘላቂ ወደሆኑት የልማት ግቦች ይወስደናል።
በ15 ዓመታት ውስጥ ከዓለማችን ገጽ አስከፊ ድህነትን ጠራርጎ ለማጥፋት እንደሚቻል አጽንኦት ሰጥተው የተናገሩት ሌላው የመክፈቻ ንግግር አድራጊ የዓለም ባንክ ቡድን ፕሬዚዳንት ጂን ያንኪን ነበሩ። እሳቸው እንደሚሉት በከፊልም ቢሆን ለዚህ ጠንካራ እምነታቸው መሠረቱ ባለፉት 2 ዓመታት ውስጥ ዓለም ድህነትን በማጥፋት ረገድ ያስገኘችው ፍሬ እንደሆነ ያስረዳሉ።
Many question whether it's possible to end extreme poverty in just 15 years.
በ15 ዓመታት ውስጥ ብቻ የከፋ ድህነትን ለማስወገድ ይቻል እንደሆነ ብዙዎች ይጠራጠራሉ። ግን ይህ ይሆን ዘንድ አብረን የምንሰራ ከሆነ የሚቻል ብቻ ሳይሆን በእጃችን ያለ እውነታ እንደሆነ ብርቱ እምነቴ ነው። በራስ የመተማመን ምንጩ በከፊል ባለፉት 25 ዓመታት የተደረገው ከፍተኛ ግስጋሴ ውጤት ነው።
ይህ ዓለም አቀፍ ጉባኤ ለሚከተሉት 3 ቀናት ይቀጥላል። በእነዚህ ቀናት ውስጥ አስከፊ ድህነትን ከዓለም ለማስወገድ በተለያዩ መስኮች የተለያዩ ዓለም አቀፍ ትብብሮች የሚቀናጁበትን ወይንም የሚፈጠሩበትን ዘዴዎች ያፈላልጋል። ይህ ፋይናንስ ለልማት ዓለም አቀፍ ጉባኤ 3ኛው ሲሆን ከ5000 በላይ የጉባኤ ተሳታፊዎች አዲስ አበባ እንደገቡ ይነገራል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከምሽቱ 3 ሰዓት ከሩብ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ደቡብ ሱዳን ውስጥ የውሃ ዋጋ እየናረ በመሄዱ የኮሌራ ስጋት ማንዣበቡን ኦክስፋም የሚባለው የረድኤት ድርጅት አሳስቧል። ሁኔታው በሀገሪቱ የቀጠለው የእርስ በርስ ግጭት መዘዝ ያስከተለው ተጨማሪ የሰብአዊ ቀውስ ዋቢ ነው ሲል ድርጅቱ አመልክቷል። ጌብ ጀስሎ ከናይሮቢ ላከው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
ደቡብ ሱዳን ዋና ከተማ ጁባ ውስጥ ባለፈው ወር 33 ሰው በኮሌራ ሞተዋል። በአጠቃላይ 790 ሰው በኮሌራ መያዙ ተረጋግጧል። ወረርሽኙ የተቀሰቀሰው ጁባ ውስጥ ተፈናቃዮች በሚኖሩበት የተጨናነቀና ጽዳት በእጅጉ የጎደለው መጠለያ ሰፈር ውስጥ መሆኑ ተገልጿል። ይሁን እንጂ እየተካሄደ ያለው የእርስ በርስ ብጥብጥ የፈጠረው የምጣኔ ሀብት መዳከም ሁኔታ የኮሌራውን መስፋፋትና ስር መስደድ ያባባሰው መሆኑን የሀገሪቱ የኦክስፋም ዳይሬክተር ዝላትኮ ጌጅክ አስታውቀዋል።
የውሃ፣ የምግብና የሸቀጦች ዋጋ እጅግ በጣም ንሯል። ሰው የዕለት ጉርሱን ማግኘቱን ብቻ እያየ ስለ ንጹህ ውሃ መጨነቁን ትቷል። ይህንን የሚያደርጉት ግድ ስለሆነባቸው ነው።
ደቡብ ሱዳን ውስጥ ላለፈው አንድ ዓመት ተኩል በላይ ለሆነ ጊዜ እየተካሄደ ያለው ብጥብጥ ለሀገሪቱ ምጣኔ ሀብት ቁልፍ ግብዓት ያስገኝ የነበረውን የከርሰ ምድሩን ዘይት ምርት እንዲረበሽ አድርጎታል። አሁን ንጹሕ ውሃ ጁባ ከተማ ውስጥ ማግኘት የሚቻለው ከግል አቅራቢዎች መሆኑንና የነዳጅ ዋጋ መጨመሩ በሸማቹ ላይ ሁሉም ሸቀጥ እንዲንር ማድረጉን የኦክስፋሙ ዳይሬክተር ጌጅክ አመልክተዋል።
አብዝቶ የተጎዱት በጁባ ዙሪያ የሚገኙ በጣም የደህዩት መንደሮች ናቸው። አንዳንድ ቤተሰቦች ንጹሕ ውሃ ለመግዛት አቅም ስለሌላቸው ያገኙትን ውሃ ለመጠጣት ይገደዳሉ። አንዳንዴም የነጭ አባይን ውሃ ከጅረቱ በቀጥታ ይጠጡታል።
ለብክለት በተጋለጠ ውሃና ምግብ በቀላሉ የሚተላለፈው ኮሌራ በሕክምና የሚድን ቢሆንም ገዳይና በቀላሉ የሚሰራጭ እንደሆነ ይታወቃል። በእርግጥ ይህንን ደቡብ ሱዳን ውስጥ የተቀሰቀሰ ወረርሽኝ ለጊዜው በረድኤት ድርጅቶችና በሀገሪቱ የጤና ጥበቃ ሚኒስቴር ርብርብ መቆጣጠር ቢቻልም የንጹሕ ውሃ አቅርቦትና የጤና መሠረተ ልማቱ መጠናከር ተመላላሽ ወረርሽኞችን በዘላቂነት ለመቆጣጠር የሚያስችል ብቸኛው መንገድ መሆኑን የኦክስፋሙ ጌጅክ አሳስበዋል።
ወደ ተከታዩ የመጽሔት ትንታኔ ርዕስ እንለፍ። የኡጋንዳ ዋና ተቃዋሚ መሪና የቀድሞ ፕሬዚዳንታዊ እጩ ተወዳዳሪ ኪዛ ቤሲጂ ምንም እንኳን የእስራት ዛቻ ቢደርስባቸው የምረጡኝ ዘመቻቸውን ግን ነገ ማክሰኞ እንደሚጀምሩ አስታውቀዋል። ሚስተር ቤሲጂ ለአሜሪካ ድምፅ በሰጡት ለጄምስ ባቴ ሲናገሩ ባለፈው ሳምንት የቀድሞ ጠቅላይ ሚኒስትር አማማ ኦምባባዚ መታሰራቸው ለረጅም ጊዜ ፕሬዚዳንት በነበሩት በሚስተር ሙሴቬኒ ገዢ መደብ የደረሰባቸው የፖለቲካ ወከባ ነው ብለዋል። ወደ ዝርዝሩ።
ሚስተር ቤሲጄ ባለፈው ሳምንት የደረሰባቸውን እስራት ፍጹም ሕጋችንን የጣሰ ነው ይሉና ይህ አይነቱ አሰራር እንዲቀየርና አዲስ የፖለቲካ ስርዓት እንዲዘረጋም ነው መታገላችን ብለዋል። አክለውም ኡጋንዳ ውስጥ ያለው ትርምስ ከምርጫ ጋር የተያያዘ ወይም በምርጫው ምክንያት ብቻ የመጣ ሳይሆን ለአዲስ ስርዓት ግንባታ የሚደረግ አገር አቀፍ ትግል መሆኑን ይናገራሉ። በመሠረቱ የታሰራችሁት ሰበቡ ምንድን ነው? እንደ ተባለው በስብሰባ ምክንያት ችግር ልትፈጥሩ ነበር ሲል ጄምስ ላቀረበው ጥያቄ ሲመልሱ እንዲህ ብለዋል።
እነርሱም ያሉት በእርግጥ ይህንኑ ነው። ለእንዲህ አይነቱ ድርጊታቸው የሚያቀርቡትም በቅኝ ገዢው የእንግሊዝ መንግሥት በአውሮፓውያኑ የዘመን አቆጣጠር በ1957 ዓመተ ምሕረት የወጣውን ሕግ ነው። ያ ሕግ ግን ዜጎችን የሚጨቁን ቅኝ ገዢውን መደብ የሚያገለግል ነው። የትኛውን እንደምንከተል ግራ የገባንም ይኸው ነው። እኛ የምንለው ነጻ አገር ውስጥ ነንና በነጻነት እንንቀሳቀስ ነው።
በመጪው የአውሮፓውያን አቆጣጠር 2016 ምርጫ እንደሚወዳደሩ ይፋ አድርገዋል ይላል ጄምስ በመቀጠል። ታዲያ ባለፈው ሳምንት የደረሰበት ስርዓት አንዳች የሐሳብ ለውጥ አሳድሮበት ይሆን? መልስ ቢሲጂ።
Whereas you may be aware, I have contested in three previous elections.
በቀደሙ 3 ምርጫዎች ማለትም በ2001 በ2006 እና በ2011 ምርጫዎች መወዳደሬን ታስታውስ ይሆናል። እነዚህ ምርጫዎች በሙሉ ግን በወከባ በማጭበርበርና በመሳሰሉት ህገወጥ አድራጎቶች የተከናወኑ ነበሩ። ስለዚህ በእንዲህ አይነቱ ምርጫ ማን እንዳሸነፈ ማን እንደተሸነፈ እንኳን ለመለየት አይቻልም። እና ለመጪው ምርጫ ያደረግነው ምንድነው? አስቀድሞ የፖለቲካው ስርዓት መቀየር እንዳለበት በግልጽ አስቀመጥን። ያ ሲሆን ነው ምርጫውን ከአደጋ አድኖ ነጻና ሐቀኛ ሂደት ሊኖር የሚችለው። ይህ ለውጥ ባይደረግና ምርጫው በታቀደለት መርሃ ግብር ሳይካሄድ ቢቀር እንኳ እኛ ትግላችንን እንቀጥላለን።
ባለፈው ሳምንት በሲጂና ሌላው ተቃዋሚ እምባባዚ በታሰሩበት ወቅት በፖሊስና በተቃዋሚዎቹ ደጋፊዎች መካከል ግጭት መፈጠሩ አይዘነጋም።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን በአጭር ሞገድ በ19 በ22 እና በ25 ሜትር ባንዶች ማግኘት ትችላላችሁ። በፌስቡክ እና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ሁልጊዜም ቢሆን ድረገጻችን voanews.com/አማሐሪክ ክፍት ነው። ያለፏችሁን ዝግጅቶች እንደዚሁም በቀጥታ ዝግጅቶቻችንን መከታተል ትችላላችሁ። ሙዚቃን ጋብዛችሁ
Kepal me deshin, take kepal me deshin, arasun tulle chalte ne ma perdanu. And down at Puzzle King, and I'm Chimba Mounted, Chilabi,
ጸጋዬ እሸቱን እናመሰግናለን። ቆየት ባለው የጸጋዬ ዜማ አድማጮቻችን ዘና እንዳላችሁ ተስፋ እናደርጋለን። የምትከታተሉት የአሜሪካ ድምጽ ራዲዮ ጣቢያን ነው። በ19፣ 22 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ላይ ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማችሁ።
ፍሬው ታደሰ እባላለሁኝ። ከዚህ ከቨርጂኒያ ነው የምደውለው። በቅርቡ ከእስር የተለቀቁ ጋዜጠኞችን ይመለከታል። በቅርቡ ሚዲያ ከሚያውቃቸው ጥቂት ከእስረኞች ውስጥ ጥቂት ጋዜጠኞች ተፈተዋል። እሱም ጥሩ ዜና ነው። ኦባማ ኢትዮጵያን ሲጎበኙ እነዚህ ከተፈቱ እግዚአብሔር ደግሞ ምድራችንን ይጎብኝና የኢትዮጵያን ሕዝብ ከህሊና እስረኝነት ነጻ እንዲወጣ ምኞቴ ነው። አመሰግናለሁ። ባይ።
ፕሮፌሰር አለማየሁ ገብረ ማርያም አርብና አትላንትና ሲናገሩ ሰማኋቸው። ኦባማን በሚመለከት መግለጫ ይሰጡ ነበር፣ ትንተና ይሰጡ ነበረ። ትንተናቸውን አልጠላሁትም፣ ግን ይናገሩት ከነበሩ ንግግሮች አንዱ ያስገረመኝ ህወሓት ብሎ ራስን የሚጠራ ሲሉ ሰማኋቸው። የትኛውም አይነት ድርጅት ራስን ይጠራል እንጂ እኔና እርሶ ተሰብስበን ስም አልሰጠናቸውም። ማንኛውም ድርጅት ኢህአፓም፣ ጭጫትም፣ ነኢሶንም፣ ሰደድም ብለው ሲቋቋሙ ራሳቸው ናቸው ተሰብስበው፣ ኢንተረስትድ ግሩፕ ተሰብስበው የሚስማማቸውን ስም ይመርጣሉ፣ በዛው ይጠራሉ። እኛም የእነሱን ተከትለን ከእነሱ ተቀብለን ስማቸውን እንጠራቸዋለን እና የህዝባዊ ወያነ ሓርነት ትግራይ ጉዳይም ከዚህ ውጭ አይደለም። አመሰግናለሁ።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎች አድማጮቻችንም መልእክት ካላችሁ፣ ሀሳብ ካላችሁ ሁልጊዜም ቢሆን አጋሩን። አስተያየቶቻችሁን ሁልጊዜ እንቀበላለን። የስልክ ቁጥራችን 2022059942 ነው። ደግመዋለሁ፣ 2022059942 የውስጥ መስመሩ 14 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ ደግሞ 14 ቁጥርን እንግዲህ ተጭናችሁ መልእክቶቻቸውን ከሁለት ደቂቃ ሳታስበልጡ አኑሩልን። በኢሜይልም አስተያየት እንቀበላለን። horn@voanews.com ነው። በፌስቡክ እና በትዊተርም ቪኦኤ አማሪክ ብላችሁ ተከተሉን፣ ሀሳባችሁን አጋሩን። አሁን የምሽቱን ዋና ዋና ዜናዎች እናስታውሳችሁ።
ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት እየተካሄደው ድርድር ግሪክ ያለባትን ቁልል ዕዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት መሆኑ ታውቋል። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ዛሬ በብራስልስ ይፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዎንታ ለተጎናጸፈ ስምምነት አብቅቷል። ግሪክ ክፉኛ የሚያስፈልጋትንና የጠየቀችውን $100 ቢሊዮን ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ ለውጥ እርምጃዎችን ተግባራዊ ማድረግ እንደሚጠበቅባት ነው የተስማማቸው። አንድ የፈረንሳይ ዜና ወኪል ስማቸው ያልተገለጠ ምንጭ ዋቢ አድርጎ እንደዘገበው የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ ሜርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ብሏል። በሌላ የግሪክ ነክ ዜና የዩሮ ተጠቃሚ የአውሮፓ ሀገሮች መሪዎች ከብራስልሱ ድርድራቸው በኋላ የደረሱበትን ሌላ ዙር ግዙፍ የዋስትና ገንዘብና የሚጠበቅባትን አስቸጋሪ ለውጥ የተመለከተ ስምምነት ገና የመጀመሪያው ደረጃ መሆኑን ነው ያመለከቱት። ዩናይትድ ስቴትስና ኢራንን ጨምሮ የስድስቱ ሀገሮች ቡድን በዛሬው ዕለት በኢራን የኒውክሌር ቅመማ ፕሮግራም ዙሪያ በቪየና ሲያካሂዱ በቆየው ድርድር የደረሱበትን ስምምነት ይፋ ያደርጋሉ ተብሎ እየተጠበቁ ነው። ላለፉት 18 ወራት ያካሄዱት ይህ ድርድር ሊጠናቀቅ መቃረቡ ቀደም ሲል ተዘግቧል። ከተባለው ስምምነት ላይ ይደረሳል የሚለው ተስፋቸውን የገለጡት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውንና የመጨረሻው ስምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል መግባት ግን የማይችሉ መሆናቸውን ተናግረው ነበር። ይህ በእንዲህ እንዳለ ተጨማሪ ሌላ ድርድር ቀነ ቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን የውጭ ጉዳይ ሚኒስትር ባለስልጣን ተናግረዋል። የቻይና መንግስት የሁለት ወገኑ የአገሪቱ ገቢና ወጪ ንግድ በያዝነው የአውሮፓውያን 2015 ዓመተ ምህረት ግማሽ ዓመት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር 7% ያህል ማሽቆልቆሉን አስታውቋል። የቻይና የጉምሩክ መስሪያ ቤት በዛሬው ዕለት ይፋ እንዳደረገው የወጪና የገቢ ንግዱ የ6.9% ማሽቆልቆል ነው ያሳየው። የአገሪቱ የዓመቱ የወጪ ገቢ ንግድ እቅድ ግን የ6.1% ማሳደግ እንደነበር የቤጂንግ ባለስልጣናት አስታውቀዋል። የሰዓቱ አጫጭር የዓለም ወሬዎች እነኙ ነበሩ።
የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፈውን የሰኞ ምሽት ስርጭት ነው። አሁን ወደ ሁለተኛው አጋማሽ ስንሻገር ስፖርትን እናገኛለን። አዘጋጅና አቅራቢው ሰለሞን ክፍሌ።
እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ስፖርት ዜና በስምንተኛው ከ20 ዓመት በታች የዓለም ሴቶች እግር ኳስ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ከካሜሩን አቻው ጋር ያደረገው ጨዋታ በእኩል 0-0 አብቅቷል። ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2020 የሚደረገውን የቻን አፍሪካ ዋንጫ ውድድር እንደምታዘጋጅ ተገለጸ። በመስክ ቴኒስ ኖቫክ ጆኮቪች እና ሰሪና ዊሊያምስ በዊምብልደን አሸነፉ። እነዚህን ዜናዎች በቀዳሚነት ይዘናል። ሌሎችም አሉን፣ አብራችሁን ቆዩ። ለቀዳሚው የእግር ኳስ ስፖርት ዜናዎች ወደ አዲስ አበባ ይሆናል የምወስዳችሁ። ገዛኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኝ።
አመሰግናለሁ ሰለሞን። በስምንተኛው ከ20 ዓመት በታች የዓለም ሴቶች እግር ኳስ ዋንጫ ላይ ለመሳተፍ የሚያስችል አህጉራዊ ማጣሪያ በተለያዩ የአፍሪካ ከተሞች በሳምንቱ መጨረሻ ተካሂደዋል። ኢትዮጵያ ከ20 ዓመት በታች ሴቶች እግር ኳስ ብሔራዊ ቡድን ከካሜሩን አቻው ጋር ትናንት ከሜዳው ውጪ ያውንዴ ላይ ያደረገውን የመጀመሪያ ማጣሪያ ያለ ግብ በአቻ ውጤት ነጥብ ተጋርቷል። የካሜሩን ወጣቶች በሀገራቸው ውጤት ውስጥ ለማሳመር ተደጋጋሚ የግብ ሙከራ ቢያደርጉም ትንንሾቹ ሉሲዎች በጥንካሬ ተከላክለው በአዲስ አበባው የመልስ ጨዋታ አበረታች ተስፋ ሰንቀዋል። ሁለቱ ወጣት ሴት ብሔራዊ ቡድኖች ከሁለት ሳምንት በኋላ የመልሱን ጨዋታ በአዲስ አበባ ወይም በባህር ዳር ስቴዲየም ያደርጋሉ ተብሎ ይጠበቃል። አጠቃላይ አሸናፊ የሚሆነው ደግሞ ቡርኪና ፋሶና አልጄሪያ አሸናፊ ጋር የደርሶ መልስ ጨዋታ እንደሚያደርግ ታውቋል። በሌላ ዜና ደግሞ ኢትዮጵያ በ2020 በአውሮፓ ዘመን አቆጣጠር የሚደረገውን የቻን አፍሪካ ዋንጫ እንደምታዘጋጅ የኢትዮጵያ እግር ኳስ ፌዴሬሽን ሰሞኑን አስታውቋል። የፌዴሬሽኑ ፕሬዚዳንት አቶ ጁነዲ ባሻ በኢትዮጵያ ብሮድካስት ኮርፖሬሽን ከሰጡት መግለጫ የሚከተለውን ተናግረዋል።
በአጠቃላይ ህብረተሰቡ ከተመካ ጀምሮ አሁን ብናዘጋጅ 2020 ደግሞ ቻኖር ዚ ካፍ ተፈቅዶ መደብዳቤ ደርሶናል። ከዛ ውጭ 2017 የአፍሪካ ሙሉ ኮንግረስ የሚካሄደው በአዲስ አበባ ይህም ደብዳቤ ደርሶናል። ይህ እንግዲህ ምን ያሳያል? ካፍን ግና ወደኛ እየጠራ መሆኑ ነው። ቻን ማለት ደግሞ የሚለየው ወጣት ቡድን መሆኑ ነው። ያ ዋናው ብሔራዊ ቡድን መሳተፉ ነው። ይህ ወጣት ቡድን መሳተፉ ነው። ከዚህ ውጭ ሙሉ አፍሪካ ነው የሚመጣው ማለት ነው።
በቻን የአፍሪካ ዋንጫ ላይ የሚሳተፉት ተጫዋቾች ከሀገራቸው ውጪ በፕሮፌሽናልነት ላልተጫወቱት እድል የሚሰጥ የውድድር መድረክ ነው። ሌላው የእግር ኳስ ዜና እንግዲህ በአሁኑ ወቅት የተጫዋቾች የዝውውር መስኮት የተከፈተበት በመሆኑ የአውሮፓ ታላላቅ ሊጎች ቡድኖቻቸውን በአዳዲስ ተጫዋቾች ለማጠናከር በዝውውርና በግዢ ስራ ላይ ተጠምደዋል። ዘንድሮ የተጫዋቾች የዝውውር ገበያ ግዢና ሽያጭ ከተጀመረ 2 ሳምንት ያሳለፈ ሲሆን ከመገበያየቱ ተግባር ውጪ እከሌ እዚህ ሊገባ ነው፣ ከዚያ ክለብ እከሌ ወደ ሌላው ክለብ ሊገባ ጫፍ ደርሷል በሚሉ ያልተረጋገጡና አነጋጋሪ ዜናዎች የተሞሉ ናቸው። ያልተረጋገጡትንና ግምታዊ ወሬዎቹን ትተን የእነማን ዝውውር እርግጠኛ ሆነ? ቀዳሚ ፈራሚዎችስ እነማን ናቸው? ሶስቱን ለመጥቀስ ያህል ብዙ የተወራለት የሊቨርፑል ብራሂም ስተርሊንግ በቀጣዩ ዓመት ለማንቸስተር ሲቲ ለመፈረም ከሊቨርፑል ወደ ማንቸስተር ሲቲ ማምራቱን በስፍራው የተጻፉ ዘገባዎች አመልክተዋል። እንግሊዝ ፕሪምየር ሊግ ተጫዋቾች ግዢ ሞቅ ያለ ሂሳብ ለማቅረብ የሚታወቀው ማንቸስተር ሲቲ የ22 ዓመቱን ስተርሊንግን £49 million ለዝውውሩ ለመክፈልና ሳምንታዊ ደመወዙንም ከ180,000 እስከ £200,000 ሊከፍለው መዘጋጀቱ ተዘግቧል። የፊርማውም ስነ ስርዓት ከያዝነው ሳምንት እንደማያልፍ ተመልክቷል። በተጫዋቾች ዝውውር ሽያጭ ቀደም ብሎ ያቀላጠፈው ማንቸስተር ዩናይትድ ነው። ባየር ሙኒኩን የ30 ዓመቱ ባስቲያ ሽዋይንዚቨር ማንቸስተር ዩናይትድ 16.75 ሚሊዮን ዩሮ ከፍሎ አስፈርሞታል። ሌሎች ሁለት ተከላካዮችንም ያስፈረመው ማንቸስተር ዩናይትድ አንድ ተጨማሪ አጥቂ ለመቅጠር በማማረጥ ላይ መሆኑንም ተመልክቷል። አርሴናል የቼልሲውን ዝነኛ ግብ ጠባቂ ፒተር ቼክን ከ9 ሚሊዮን ፓውንድ በላይ ከፍሎ ንብረቱ አድርጎታል። የ31 ዓመቱ ሆላንዳዊ ቫን ፐርሲ 11 ዓመት የቆየበትን የእንግሊዝ ፕሪምየር ሊግ ለቆ ወደ ቱርክ አምርቷል። ቫን ፐርሲ ከባለቤቱና ሁለት ልጆቹ ጋር በቱርክ ኢስታንቡል አውሮፕላን ማረፊያ ሲደርስ ከፌነርባቼ ክለብ ደጋፊዎች ሞቅ ያለ አቀባበል ጠብቆታል። በቱርክ የመሪ አቀባበል ተደርጎለታል ሲልም ሮይተርስ ዘግቧል። የዝውውር ሂሳቡም 5.2 ሚሊዮን ዶላር ደርሷል። ሌሎች የሽያጭና ዝውውር ሂደቶችም በክለብ ተከናውነዋል። የዝውውር መስኮቱ የሚዘጋበት ጊዜ ገደብ አንድ ወር የሚቆይ በመሆኑ ወደፊታችን በርካታ ዝውውርና ሽያጭ ይከናወናል ተብሎም ይጠበቃል። ይኸው ነው በላይ በኩል ያለው ሰለሞን።
እኔም ገዛኸኝ ጽዮን መስቀልን አመሰግናለሁ። ለመስክ ቴኒሱ ዜና በቀጥታ ወደ ለንደን እናመራለን። ዘንድሮም በዊምብልደን አሸናፊዋ የዓለም ቁጥር አንዷ አሜሪካዊት ሰሪና ዊልያምስ ሆናለች። ቅዳሜ ዕለት በዊምብልደን 21ኛውን የግራንድ ስላም ማለትም ከፍተኛ ውድድሮች ድል አስመዝግባለች። ሰሪና ዊልያምስ ይህን ድል ያስመዘገበችው 6-4 6-4 በሆነ ውጤት ጋብሪን ሙጉሩዛን አሸንፋ ነው። ዊልያምስ በመጪው ወር በሚጀምረው የዩኤስ ኦፕን ታሪክ ለማጻፍ ትሞክራለች ተብሏል። ይህም የስቴፊ ግራፍን 22 የከፍተኛ ውድድሮች ድል ለመስተካከል እንደሚሆን ተገልጿል። በወንዶቹ በዊምብልደን አሸናፊው ሻምፒዮናነቱን ለመከላከል የገባው ኖቫክ ጆኮቪች ነው። ለሶስተኛ ጊዜ መሆኑ ነው ጆኮቪች በዊምብልደን ሲያሸንፍ። ጆኮቪች ትላንት ሮጀር ፌዴረርን 7-6 6-7 6-4 6-3 በሆነ ውጤት በማሸነፍ 9ኛውን የግራንድ ስላም ውጤት አስመዝግቧል። በዊምብልደን ደግሞ 3ኛውን። ጆኮቪች እንደ ሌላው ጊዜ ሁሉ ካሸነፍ ከመጫወቻ ሜዳው ሳር እበላለሁ የሚለውን ህልሙን ትላንትም ተግባራዊ አድርጓል። ከቀመሰ በኋላም አጣጥሞ ካዘጋጆቹ ዘንድሮ ምን ለጨመሩበት አላውቅም ጣፍጧል ብሏል። እንዲያውም ለየት ያለ ነገር በድሉ ወቅት ለማሳየት ካልሆነ በቀር እንደ ከብት ሳር መጋጥ ምን አመጣው? ይህም በዚሁ ላብቀ። በመጨረሻም ቢሲክሌት ቱር ደ ፍራንስ። ለቱር ደ ፍራንስ ቢሲክሌት ውድድር የዜና ሽፋን ለመስጠት በጣም አስቸጋሪ ነው። ዋናው የመወዳደሪያ ስፍራው ግዙፍነትና የሚቆይበት ጊዜ ነው። የዘንድሮውን የ2015ቱን ብንወስድ ለምሳሌ በጠቅላላው 22 ቀናት ይወስዳል ተጀምሮ እስኪያልቅ። 2208 ማይሎች ርዝመት ያለው ሲሆን በ21 የተለያዩ ደረጃዎች ይከፋፈላል። ትላንት ገና 9ኛው ደረጃ ላይ መድረሳቸው ነው። ዛሬ ረፍት ያደርጉና ነገ ማክሰኞ ከታርቤ እስከ ላፒየር ሳን ማርቲን ያለውን ርቀት ሸፍነው ያድራሉ። የ15.3 ኪሎ ሜትር አቀበት ከባድ ውድድር ይሆናል። እንዳልኩት በአንድ ደረጃዎች ተከፍሎ 2208 ማይሎች በሚሸፍነው ውድድር የተለያዩ ቲሞች በአንደኛው ደረጃ ውድድር አይለው ሊታዩ ይችላሉ። ግለሰቦችም እንደዚሁ። የአጠቃላይ ድምር ውጤት አሸናፊ ይሆናል። ዋናው አሸናፊ የሚባለው ገና 12 ቀናት ወይም 12 ደረጃዎች ይቀራቸዋል። ከወዲሁ አሸናፊውን ለመተንበይ እንግዲህ ፍጹም አስቸጋሪ ነው። እስከዚያው ባለው የደረጃ በደረጃ ፉክክር ኤርትራዊው ናትናኤል ብርሃኔ በቱር ኦስትሪያ በአምስተኝነት አጠናቋል። ታላቅና አስመስጋኝ ድል ነው። በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ስርጭታችንን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኛላችሁ። ተከታዩ አፍሪካ ነክ ርዕሶች ነው። ሁለት ከፍተኛ የኦባማ አስተዳደር ባለሥልጣኖችን ያቀፈ የዩናይትድ ስቴትስ የንግድ ተልዕኮ ከአፍሪካ ተመልሷል።
የተልእኮ ቡድን የተጓዘው ወደ ሞዛምቢክ፣ ደቡብ አፍሪካና ኬንያ ሲሆን በአህጉሪቱ መዋለ ንዋይ ለማፍሰስ የሚፈልገው የዩናይትድ ስቴትስ ኩባንያዎችም አብረው ሄደው ነበር። የአሜሪካ ድምፅ ሬዲዮ የእንግሊዝኛው ክፍል ዘጋቢ ዊልያም ኢግል ያጠናቀረውን ዘገባ አዳነች ሳዬ ታቀርበዋለች።
ስድስት ከሰሃራ በመለስ ያሉ የአፍሪካ ሀገሮች ኢኮኖሚያቸው በዓለም በከፍተኛ ፍጥነት እያደጉ ካሉት መካከል ተፈርጀዋል። የአህጉሪቱ ኢኮኖሚ በአጠቃላይ በዓመት ከ4% በላይ እያደገ መሆኑ ታውቋል። የዩናይትድ ስቴትስ መንግስት ታዲያ ይህ የአፍሪካ የእድገት ሁኔታ የአሜሪካ ኩባንያዎች የኢኮኖሚ ጥቅም የሚያስገኝ ስራም ለመፍጠር የሚያስችሉ የንግድ አጋሮች የሚገኙበት እድል ይታየዋል። የ14 የአሜሪካ ኩባንያዎች ተወካዮች ባለፈው ወር ሞዛምቢክ፣ ደቡብ አፍሪካና ኬንያ ሄደው የንግድ አጋሮች ሊያገኙ የሚችሉበትን ሁኔታ ተመልክተዋል። ወደ እነዚህ ሀገሮች ለመሄድ ከተመረጡት ኩባንያዎች ጄኔራል ኤሌክትሪክና ሃኒዌል ኢንተርናሽናል የተባሉት ይገኙባቸዋል። እነዚህ ኩባንያዎች በአፍሪቃ ኢኮኖሚ እድገት ወሳኝ ለሆኑት የመጓጓዣ፣ የኤነርጂና የእርሻ እቃዎች ከፍተኛ ጥራት ያላቸው እቃዎችና አገልግሎት ሊያቀርቡ ይችላሉ። የንግድ ተልእኮውን የመሩት ሁለት የኦባማ አስተዳደር አንጋፋ አባላት የመጓጓዣ ሚኒስትር አንቶኒ ፎክስ እና የዓለም ገበያዎች ኮሜርስ ረዳት ሚኒስትር አሩን ኩማር ናቸው። የአፍሪቃው ጉዞ ዓላማ ከአፍሪቃ ጋር የንግድ ልውውጥ ማድረግ በሚል ስያሜ ፕሬዚደንት ኦባማ የአሜሪካ እቃዎች በአፍሪቃ እንዲሸጡና የአሜሪካ መዋለ ንዋዮች በአፍሪቃ እንዲመደቡ የሚያደርጉት ጥረት አካል ነው። የዩናይትድ ስቴትስ ኩባንያዎች በዓለም ገበያ ከአፍሪቃ አጋሮች ጋር ለመገናኘት እድል ይከፍትላቸዋል። በአሜሪካው ተልእኮ ጉዞ ወቅት ቢያንስ የሂውስተን ቴረስ ካርጎ ትራንስፖርት ወደ ደቡባዊና ወደ ምስራቅ አፍሪቃ የመጓጓዣ አገልግሎት ለመስጠት የሚያስችል ውል ግሪን ሮድ ከተባለው የደቡብ አፍሪቃ ኩባንያ ጋር የአጋርነት ስምምነት ተፈራርመዋል። ይህ አጋርነት በጋዝና በነዳጅ ዘይት ዘርፎች የሥራ ዕድል ይከፍታል ተብሎ ይጠበቃል። በመጓጓዣ ዘርፍ የሚላኩትን ምርቶች ከፍ ስለማድረግ ጉዳይ ለመነጋገር የዩናይትድ ስቴትስ የመጓጓዣ ሚኒስትር ከኬንያ ባለሥልጣኖች ጋር እንደተገናኙም ታውቋል። በደህንነትና በጸጥታ ዘርፎች አብሮ ለመስራት እንደተስማሙም ተገልጿል። የዓለም ገበያዎች ንግድ ረዳት ሚኒስትር ኩመር በስልክ ከአፍሪቃ ጋዜጠኞች ጋር ባካሄዱት ጋዜጣዊ ጉባኤ በዩናይትድ ስቴትስና በአፍሪቃ መካከል እያደገ ስለሄደው የኢኮኖሚ ግንኙነት ተናግረዋል። ለአፍሪቃ አዳዲስ መዋለ ንዋይና ቴክኖሎጂ ለማምጣት እንዲሁም ስራ ለመፍጠር የጋራ ንግድ መኖሩ ወሳኝ ነው ብለዋል።
For instance, here in South Africa where I'm speaking from, there are 600 US companies that have created 150,000 jobs.
ለምሳሌ ደቡብ አፍሪካ ውስጥ 600 የሚሆኑ የዩናይትድ ስቴትስ ኩባንያዎች ከ100 እስከ 150 ሺህ የሥራ ዕድል ፈጥረዋል። የነዚህ 600 ኩባንያዎች ምርት ከደቡብ አፍሪካ ዓመታዊ ገቢ 10% ይይዛል። ይህም የዩናይትድ ስቴትስ ኩባንያዎች ሥራ ሊፈጥሩ እንደሚችሉ በግልጽ ያሳያል። ንግድና የመዋዕለ ንዋይ ፍሰት እያደገ ሲሄድ የሥራ ዕድሎች ሊበራከቱ እንደሚችሉ በግልጽ ያሳያል። የሚፈጥሯቸው የሥራ ዕድሎችም ከፍተኛ ጥራት ያላቸው ናቸው።
ሳውዝ አፍሪካን ኤነርጂና ሳስወል ኬሚካል ኩባንያ የተባሉት በዩናይትድ ስቴትስ መዋዕለ ንዋይ ያላቸው ኩባንያዎችም እንደዚሁ ጥራት ያላቸው የሥራ ዕድሎች እንደሚከፍቱ ባለሥልጣኑ ሳይጠቅሱ አላለፉም። የዩናይትድ ስቴትስ የንግድ ሚኒስቴር ባለሥልጣን በዩናይትድ ስቴትስና በአፍሪቃ ያሉት የሥራ ዕድሎች ለሚመረተው ምርት ብዙ ሀገሮች አስተዋጽኦ ያደረጉበት ዓለም አቀፋዊ ይዘት ያለው አቅርቦት ላይ ይተማመናል ይላሉ ኩመር።
It is very difficult to build an entire product in one country and be competitive. It is very possible to build a
መላውን ምርት በአንድ ሀገር ላይ ገንብቶ ጥሩ ቦታ መያዝ በጣም ከባድ ነው። ስለሆነም በአንድ ቦታ ላይ ከማምረት ይልቅ ምርትና አቅርቦትን በተለያዩ ሀገሮች ውስጥ ማድረግ የተሻለ ውጤት ይኖረዋል። ስለሆነም የአቅርቦት ሰንሰለቶችን የማዋሃዱን ተግባር እናበረታታለን። ከዓለም የአቅርቦት ሰንሰለቶች ጋር እንዴት ሊዋሃዱ እንደሚችሉ ለማየት እንጓጓለን። ለሌሎች ሀገሮችም ሊሰራ የሚችለው እንዲህ አይነቱ አሰራር ነው ብለን እናምናለን።
ኩመር አያይዘውም የአፍሪቃ መሪዎች የመዋለ ንዋይ ፍሰትንና የንግድ ሥራን ለማበረታታት የሚያስችል እርምጃ ሊወስዱ እንደሚችሉም አስገንዝበዋል። ለምሳሌ የንግድ ተቋማት የወረትና የፋይናንስ ተደራሽነት ለማግኘት የሚያስችሉ ግልጽ የሆኑ ሕጎችን ለማውጣት እንደሚችሉም ይመክራሉ። መንግስታት በተጨማሪም የአዳዲስ ኩባንያዎችን ግንባታ ሊረዱ የሚችሉ አፍላቂነትን የሚያበረታቱ የትምህርት አይነቶች፣ ፕሮግራሞችና አገልግሎቶች እንዲኖሩ ሊያበረታቱ እንደሚችሉ ኩመር ጨምረው ገልጸዋል።
And underpinning all of innovation is having strong IP laws, because a lot of innovation
ለሁሉም ፈጠራዎች ዋስትና ሊሆን የሚችለው የጠንካራ ህጎች መኖር ነው። ምክንያቱም ለብዙ ፈጠራዎች መሰረት የሚሆነው የፈጠራ ባለቤትነት በመሆኑ ያእምሮ ፈጠራ ንብረት በጠንካራ ህግ ካልተጠበቀ በስተቀር በንግድ ስራ የሚሰማሩት ሰዎች በፈጠራቸው የመክፋት ዋስትና ያላቸው ሆኖ አይሰማቸውም።
ዩናይትድ ስቴትስ ከሰሃራ በመለስ ወዳሉት የአፍሪካ ሀገሮች የምትልካቸው ዕቃዎች አምና ከ5 ከመቶ ጨምሮ 25.4 ቢሊዮን ዶላር ደርሶ ነበር። የዩናይትድ ስቴትስ መንግስት ከሰሃራ በመለስ ወዳሉት የአፍሪካ ሀገሮች የሚላኩት ዕቃዎች ብዛት ከዚህ በበለጠ እንዲሆን እየሰራ ነው። አድማጮች፣ በዩናይትድ ስቴትስና በአፍሪካ መካከል ስላለው የንግድ ግንኙነት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ወደ መጨረሻው የሁለተኛው አጋማሽ ቅንብር ነው የምናልፈው። ጤና ባለፈው ዝግጅታችን የኩላሊት ሐኪሟን ዶክተር ፍጹም ገብረ እግዚአብሔርን አቅርበንላችሁ ነበር። ዶክተር ፍጹም አሁን የሚገኙት ፈረንሳይ ውስጥ ነው። በሊዮን ዩኒቨርሲቲ በመምህርነትም አገልግለዋል። ከኖብል ዩኒቨርሲቲ የሕክምና ፕሮፌሰር ናቸው። ስለ ኩላሊት ችግር እርሳቸውና ሌሎች ባልደረቦቻቸው እያደረጉ ስላሉት የጥናታዊ ጥረት ያጫውቱናል። የኩላሊት ህመም የሚገባውን መከላከል ካልተደረገበት መዘዝ ሊኖረው የሚችል የህክምናውም ብዙ ወጪ የሚጠይቅ እንደሆነ ነው ዶክተር ፍጹም ያሳሰቡት። ዶክተር ፍጹም ይቀጥላሉ። ለመሆኑ አሁን የኩላሊት ህክምና ስልጠና ኢትዮጵያ ውስጥ እየተሰጠ ነው?
አዎ፣ እየጀመሩ ነው። ችግሩ ብዛት አለመኖር እና ያለው የኢንፍራስትራክቸር
መሰረተ ልማቱ ማለት ነው፣
የእሱ ሁኔታ ማስቸገሩ ነው። እና የኔ ሀሳብ እንግዲህ ከአንድ የውጭ ሀገሩ ዩኒቨርሲቲ ጋር ፓርትነርሺፕ አድርጎ እርዳታውን በትምህርቱም ለመካፈል
እና እርስዎ የሚያስቡት አሁን መሰረተ ልማቱንም እውቀቱንም ወደ ኢትዮጵያ ለመውሰድ ነው? ይመላለሳሉ ወደ ኢትዮጵያ እርስዎ?
አሁን እንግዲህ ይህን ክረምት ኢትዮጵያ ነኝ። የዛሬው 3 ዓመት ሄጄ ነበረ እና እንግዲህ ለወደፊቱ በየጊዜው እየሄዱ ማጠናከሩ ነው።
ምን ይሰራሉ አሁን ሲሄዱ?
አሁን ሲሄድ እንግዲህ ዩኒቨርሲቲና ዶክተሮቹን እንግዲህ ጥሩ ኮንታክት ፐርሰን ሊሆኑ የሚችሉትን ሄጄ አነጋግሬ ለትምህርት የሚያስፈልገውን ለማደራጀት ነው።
አሁን ባለው ሁኔታ ኢትዮጵያ ውስጥ የኩላሊት ትራንስፕላንት ወይም ማስተላለፍ ስራ፣ የዳያሊሲስ ስራ፣ እነዚህን የመሳሰሉት ሕክምናዎች በምን ደረጃ ላይ መሆን የሚገኙት?
አሁን እነሱ ሁሉ እየተጀመሩ ነው። ዳያሊሲስ አሁን ኢትዮጵያ አለ። ችግሩ በእኔ ሀሳብ እንግዲህ ዳያሊሲስ ሰው ከደረሰ በኋላ ማከሙ ገንዘብ ላለው ሰው ነው ምርጫውን የሚሰጠው። ግን በህዝቡ አካባቢ እዚህ ድረስ ደረጃ ሳይደርሱ በፊት ኤዱኬሽን ፕሪቨንሽን የሚባለው
የመከላከል ትምህርት ማለት
እንደሱ ማረጊያውን ትምህርቱን መስጠቱ
ቀድሞ
እንዳይታመሙ መርዳት ማለት ነው። እሱ ላይ ነው የበለጠ ኢምፓክት ማድረግ የሚቻለው። ሰውን ዳያሊሲስ ኢትዮጵያ ደርሶ ዳያሊሲስ ማድረግ ትችላለህ፣ ኦኬ መሳሪያው አለ ቢባልም ገንዘቡ ላለው ሰው ነው። ገንዘቡ የሌለው ሰው ወይ ያለውን በሙሉ ሸጦ ካለቀ በኋላ የሚያደርገው ነገር የለም። ለምን እንደኛ እንግዲህ ፈረንሳይ ሀገር ነጻ ነው ሕክምና የሀገራችን ኢትዮጵያ ደግሞ ነጻ አይደለም እስካሁን። ስለዚህ ከዛ በፊት ያለውን እንዳይደርሱ የሚደረገው ላይ ነው የበለጠ ፎከስ ማድረግ ያለብን።
እንግዲህ እናንተ ሐኪሞች ዶክተር ፍጹም በውጭም ያላችሁ በሀገር ውስጥም ያላችሁ ይህንን ችግር ታውቃላችሁ። ሰው በጠና ከታመመ ያሉት ነገር እንዳለ ሆኖ ማለት ነው ማስተማሩ በመጀመሪያ ደረጃ ያለውን የሚማከሙ ስራ ሁሉ እንዳለ ሆኖ በጠና ሊታመም ይችላል ሰው። እንደሚነግሩኝ ብር ከሌለህ የለህም ነው። እናንተ እንደ ምሁራን በሀገር ውስጥ ቦጭም ያላችሁ ይህንን ችግር ለመቋቋም ሰው ህክምና አቅሙ በሚፈቅደው መጠን አሁን ባለው የሀገሪቱ ኑሮ ማለት ነው አሁን ባለው የሰው ህይወት ማለት ነው ማግኔት የሚችልበት ሁኔታ ለመፍጠር አስባችሁ ተጨንቃችሁ ታውቃላችሁ? እንዴት የኢትዮጵያ ህክምና አሰጣጥ ረከስ ይበል ወደ ህዝቡ ደረጃ ይውረድ ብላችሁ?
እንግዲህ አሁን ሌላው ደግሞ የምንሰራው ያለው ነው እንግዲህ ድርጅት ላይ ሰምታችሁ ይሆናል የኢትዮ አሜሪካን ዶክተርስ ግሩፕ ተቋቁሞ በኢትዮጵያ
በሰሜን አሜሪካ ያሉ ማለት ናቸው።
አዎ በዚህ ግን አሁን ግሎባል ሆኗል። እኔ አሁን እሱ ግሩፕም ውስጥ አለ ሆስፒታል ለማቋቋምና በዛው ላይ ያው ትልቅ ሆስፒታል በጣም ስፔሻላይዝድ የሆነ ሆስፒታል ነው። ገንዘብ ያለው ሰው ከፍሎ የሚታከምበት ነው። በዛው ላይ ግን ሁላችን እንግዲህ በዛ ኢንቮልቭመንታችን እና እንትን ስንፈርም እናረጋለን ያልነው ደግሞ
ቃል
የገባ ነው
እንደ ባለሙያ ማለት ነው።
አዎ በየአመቱ እዛ ይሄድን 15 ቀን ግዚያችንን ሰጥተን
በነጻ ነው
ወይ በነጻ ሰርተን ወይ በትምህርት ወይ በህክምና ለመርዳት ነው። ገንዘብ የሌላቸው ትንሽ ቦታ ለመስጠት እንግዲህ ገንዘብ ከፍሎ መማሪያና ህክምና ለማግኘት ለማይችሉት ህክምና ለመስጠት ለመቻል ነው። እንግዲህ ችግሩ ኢትዮጵያ ትልቅ ሀገር ነች። ነጻ ህክምና የሚያስፈልገውም በጣም ብዙ ነው። ለዛ ሁሉ ሰው ኒዱን ለመመለስ ላንችል እንችላለን፣
ግን
ፍላጎቱ ግን አለ። በፕሮጀክቱም ላይ እሱ ሀሳብ አለ።
ዶክተር ፍጹም የሰው ልጅ ሁለት ኩላሊቶች ናቸው ያሉት በአብዛኛው ማለት ነው።
አዎ
ሰው ስጋት አለው ለመለገስ ማለት ነው። ምንድነው ኩላሊት የመለገስ ምስጢር የሚያመጣው ችግር በለጋሹ ላይ በተቀባዩ ላይ የሚኖረው ትርጉም ምንድነው?
ለጋሹ ብዙ ጊዜ መስጠት ትችላለህ የሚባለው እንግዲህ ጤነኛ ሆኖ ሁለቱም ኩላሊቶች የሚሰሩ ከሆነ አንዱ ኩላሊቱ መውሰድ በአንድ ኩላሊት መኖር ይችላል።
የሁለቱንም ያህል ይሰራል አንዱ ኩላሊት
እንደሱ ይሰራል ማለት ነው። ግን እነዚህ አንድ ኩላሊት ካለው እንግዲህ ባለው ኑሮ እንግዲህ የሚበላውን የሚጠጣውን መጠንቀቅ አለብህ። ይሄንን አንድ ያለህን ኩላሊት እንዳይታመም ያው ጫው አብስቶ አለመብላት እንደዚህ የሚጠነቀቁት እንግዲህ ላይፍ ስታይል ኢንተርቬንሽን የሚባሉትን
የአኗኗር ሁኔታ ማለት ነው
ማድረግ አለበት። ኩላሊቱ የሚሰጠው ሰውዬ ያው ቻሌንጁ ዝም ብለን ሁለት ሰዎች ካሉ የአንዱን ኩላሊት ለአንዱ ከመስጠት በፊት ይሄ ኩላሊት የዛ ሰውዬ ሰውነት ይቀበለዋል ወይ የሚለው ጥያቄ አለ። የሚቀበለውም ይሆናል ብሎ ቴስቶች ይደረጋሉ ማለት ነው። ከዛ በፊት የሚቀበለውም መስሎ ቢሰጥ ከኩላሊቱ ከተሰጠ በኋላ የሌላ ሰው ኩላሊት ጣችን ሲሆን እንግዲህ ሰውነታችን ይሄ ምንድነው የውጭ የኔ አይደለም ብሎ የውጭ አካል ነው ብሎ ሪጀክት ያደርገዋል ወይ
አይቀበለውም።
ስለዚህ እሱን እንደሱ አይነት ሁኔታ እንዳይፈጠር መድኃኒት ይሰጣል። እሱ መድኃኒት ማለት ከኩላሊቱ ከተሰጠው ጀምሮ እስከ መጨረሻው እንግዲህ ኩላሊቱ እስኪበላሽ ድረስ መውሰድ አለበት።
ይሄ ማለት ነው እስኪበላሽ ድረስ ማለትም
እስኩላሊቱ እስካለ ድረስ
መውሰድ አለበት
ማለት ነው። እንግዲህ እስኪ ሞት ድረስ መወሰድ አለበት። ካለበለዚያ ካቆመው ይሄን መድኃኒት
ያው ሰውነት መልሶ ይቆጣል ማለት ነው። እንደገና
ቆጣ ይችላል።
ስለዚህ ማለማመጃ መድኃኒት ነው ማለት ነው። አብረው እንዲኖሩ ማለት ነው ያ መድኃኒት የሚሰጠው
ሰውነት ፈቅዶት ለመኖር እንዲችል ነው። ስለዚህ እነሱ መድኃኒቶች የታወቁ መድኃኒቶች ናቸው። 3 አይነት መድኃኒት አለ እሱን ለመከላከል። ግን እሱን በየጊዜው ወስዶ እንግዲህ ኢትዮጵያ የኩላሊት ትራንስፕላንት ፕሮግራም እናውጣ ቢባል እነዚህ መድኃኒቶች ትራንስፕላንቱን ለሚያገኘው ሰውዬ
አብሮ መኖር አለባቸው፣
እንዲኖር ማድረግ አለበት
ለሁል ጊዜ በሕይወት ዘመን ውስጥ ማለት ነው
እንጂ የሶስት ወር የአራት ወር አለን ብሎ ፕሮግራም ውስጥ መግባት ችግር ውስጥ መክተት ነው።
ምናልባት ውድም ከሚያደርጉት ነገሮች አንዱ ይሆን።
ሁለት አይነት ቪዥን ሊኖር ይችላል። ሪጀክት እንዳይደረግ የሚሰጡት መድኃኒቶች በፈረንሳይ ሀገር ብዙ አይነቶች አሉ። ውድ የሆኑና ትንሽ ረከስ ያሉም አሉ። ያው ውድ የሚሆኑት አዲስ የመጡት መድኃኒቶች ማለት ነው። በፊት የነበሩትን መድኃኒቶች ስቲል ጥሩ እንግዲህ የኩላሊት ትራንስፕላንት ላገኙ ሰዎች ለብዙ አመት ጠቅመዋል። ግን አሁን ሀብታም ሀገሮች የበለጠ ሪዛልት ማድረግ የበለጠ ሁል ጊዜ ቤስት አውትካም ለማግኘት ነው። ገንዘብ ለሌለበት አገር ግን ስቲል በጣም ውድ ሳይሆኑ መገዛት የሚችሉ መድኃኒቶች አሉ። ትራንስፕላንት ከተደረገ
እንደ ካንሰር እንደ ስኳር አይነት ህመሞች ምንድነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ? እንዴትስ ነው መከላከል የሚቻለው? እነሱ
አድማጮች ውይይቱ አልተጠናቀቀም። በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። አሁን የምሽቱን ዋና ዋና ዜናዎች በድጋሜ እናስታውሳችሁ።
ግሪክ ከአውሮፓውያን አበዳሪዎቿ ጋር በያዘችው ድርድር ከስምምነት ላይ ደረሰች። በማራቶን ፍጥነት የተካሄደው ድርድር ግሪክ ያለባትን ቁልል ዕዳ ለመክፈል የሚያስችላት የሶስተኛ ዙር ብድር የሚያሰጣት ይሆናል ተባለ። የአውሮፓ ህብረት ፕሬዚዳንት ዶናልድ ተስክ ዛሬ በብራስልስ ይፋ እንዳደረጉት 17 ሰዓታት የፈጀው ድርድር የሁሉንም አዎንታ ለተጎናጸፈ ስምምነት በቅቷል። ግሪክ በእጅጉ የሚያስፈልጋትንና የጠየቀችውን የ100 ቢሊዮን ዶላር ብድር ለማግኘት መጠነ ሰፊ ነገር ግን ቆንጣጭ ለውጥ እርምጃዎችን ተግባራዊ ማድረግ ይጠበቅባታል። አንድ የፈረንሳይ ዜና ወኪል ስማቸው ያልተገለጠ ምንጭን ዋቢ አድርጎ እንደዘገበው የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፓሪስ ከጀርመኗ ቻንስለር አንጌላ ሜርክልና ከፈረንሳዩ ፕሬዚዳንት ፍራንሷ ኦላንድ ጋር ከአንዳች የድርድር ስምምነት ላይ ደርሰዋል ብለዋል። ቀደም ብሎ የወጡ ዜና ዘገባዎችም የዓለሙ ገንዘብ ድርጅት IMF የሚገባበት ግሪክን ከተዘፈቀችበት ዕዳ የሚያስወጣ ስምምነት፣ አቴንስ በበኩሏ 56 ቢሊዮን ዶላር ግምት ያለው የመንግስት ንብረት ወደ ግል ይዞታ እንድታዛውር ይጠይቃል። ዩናይትድ ስቴትስና ኢራቅን ጨምሮ የስድስቱ አገሮች ቡድን በዛሬው ዕለት በኢራን የኒውክሌር ቅመማ ፕሮግራም ዙሪያ በቪየና ሲያካሄድ በቆየው ድርድር የደረሰበትን ስምምነት ይፋ ያደርጋል ተብሎ እየተጠበቀ ነው። ላለፉት 18 ወራት ያካሄዱት ድርድር ሊጠናቀቅ መቃረቡ ነው የተዘገበው። ቀደም ሲል ከተባለው ስምምነት ላይ ይደረሳል የሚለውን ተስፋቸውን የገለጡት የኢራኑ ምክትል ውጭ ጉዳይ ሚኒስትር አባስ አራጋቺ አሁንም አንዳንድ ያልተቋጩ ጉዳዮች መኖራቸውንና የመጨረሻው ስምምነት ሰነድ በዛሬው ዕለት ይፋ ይደረጋል የሚል ቃል ግን መግባት የማይችሉ መሆናቸውን ነው የተናገሩት። ይህ በእንዲህ እንዳለም ለተጨማሪ ድርድር ሌላ ቀነ ቀጠሮ ለመስጠት ማንም አያስብም ሲሉ አንድ ሌላ የኢራን ውጭ ጉዳይ ሚኒስትር ባለስልጣን ተናግረዋል። ዛሬ ከአዎንታው የመጨረሻ ቃል ላይ ለመድረስ ሁሉም ከፍተኛ ጥረት እያደረገ ነው፣ ይሁንና ወሳኙ የፖለቲካ ፈቃደኝነት ነው ሲሉ ነው ባለስልጣኑ አሊ ረዛ ሚሩ ዩሱፊ በትዊተር በአማካኝነት በላኩት መልእክታቸው ሀሳባቸውን ያስተጋቡት። ቅድመ ሁኔታዎች የተቀመጡት ከተሻለ ስምምነት ላይ ለመድረስ መሆኑን የተናገሩት ደግሞ የቻይናው የውጭ ጉዳይ ሚኒስትር ዋንጊ በበኩላቸው ድርድሩ ከዚህ ወዲያ ሊጓተት አይችልም፣ አይገባምም ብለን እናምናለን ሲሉ አጽንኦት ሰጥተው አመልክተዋል። የሁለቱ ወገን ተደራዳሪዎች የመጨረሻውን የስምምነት ሰነድ አጠናቀው ለዛሬ ለማድረስ ተቃርበዋል ሲሉ ዲፕሎማቶች በትናንትናው ዕለት ፍንጭ መስጠታቸውም ይታወሳል። በሌላ ኢራን ነክ ዜና በኢራን በስለላ ወንጀል ተከሶ በእስር ላይ የሚገኘው የዋሽንግተን ፖስት ጋዜጣ ዘጋቢ ጄሰን ረዛያን የፍርድ ሂደቱ በዛሬው ዕለት ለሶስተኛ ጊዜ በዝግ ችሎት ታይቷል። የኢራን መንግስት የመገናኛ ብዙሃን እንደዘገቡት የ39 ዓመቱ ረዛያን በቴህራን አቤታዊ ፍርድ ቤት የቀረበበት ክስ ሚስጥራዊ መረጃዎች ለጠላት አገሮች ማቀበል የሚል ነው። የቻይና መንግስት የሁለት ወገኑ የአገሪቱ ገቢና የውጭ ንግድ በያዝነው አውሮፓውያን 2015 ግማሽ ዓመት ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር 700 በመቶ ያህል ማሽቆልቆሉን አስታወቀ። የቻይና ጉምሩክ መስሪያ ቤት በዛሬው ዕለት ይፋ እንዳደረገው የውጭና ገቢ ንግድ የ6.9% ማሽቆልቆሉን የቤጂንግ ባለስልጣናት ለዓመቱ የውጭ ገቢ ንግድ ከያዙት የ6% እድገት በእጅጉ ያነሰ መሆኑ ተገልጧል። አድማጮች፣ የሰዓቱ ማጠቃለያ ዜናዎች እነኚሁ ነበሩ።
የምሽቱ ዝግጅታችንም ወደ መገባደዱ እየተቃረበ ነው የሚገኘው። እዚህ በስቱዲዮ ፕሮግራሙን የመራችልን ጽዮን ግርማ ስትሆን የዕለቱ ስርጭት አዘጋጅ ደግሞ አዳነች ሳህዬ ነች። እዚህ ደግሞ ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜርና
አሉላ ከበደ ነን።
ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በ3 ሰዓት ላይ በመደበኛ ዝግጅት እስከምንገናኝ ድረስ ሰላም፣ ደህና ደሩ። ሙዚቃን ጋብዛችሁ እስከ ጊዜው ድረስ
በቴዲ አፍሮ 70 ደረጃ እንለያይ። Welcome to the show.
Matamata, 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 matamata.